Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ ልደታ ፍርድ ቤት እናመራለን። የቀድሞ የሰማያዊው ፓርቲ ቃል አቀባይ ዮናታን ተስፋዬ ላይ የስድስት ዓመት ከስድስት ወር ፍርድ ተበየነ። የሰማያዊ ፓርቲን ምላሽ ከዓለም አቀፉ የመብት ተቋም አምነስቲም ምላሽ አካተናል።
መስታት የመሪያውንም ፈደኛ ማለት ነበረበት። እንደወንጀለኛ መቆጠር ባልነበረበት ጉዳይ ላይ በአጠቃላይ መከታቱ ተገቢ አልነበረም ነው።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጂ7 ሀያላን ሀገሮች ጉባኤ ላይ ከሚሳተፉ ጥቂት የአፍሪካ ሀገሮች አንዱ ይሆናሉ።
ሀገራችን ዓለም ውስጥ ተቀባይነቷ በይበልጥ ያደገ እንዲሆን እነዚህ ትልልቅ ሀገሮች ተብሎ የሚጠሩበት መድረክም በመጠራት ብቻ ሳይሆን ስለደረሰችበት የምትሳተፍ ሀገር ለማድረግ እንደምንችል ነው የሚያሳየን።
በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ከተናገሩት ነው ያሰማናችሁ።
ዛሬ የአፍሪካ ቀን ነው። የአህጉሪቷ ስኬቶችና ፈተናዎች የሚታወሱበት ዕለት በመሆኑ ጥቂት የምንለው ይኖራል።
በስተመጨረሻ ታዋቂው አሜሪካዊ ተዋናይ ቢል ኮዝቢ የቀረበበት ያስገድዶ መድፈር ወንጀሎችን በተመለከተ አጭር ዘገባ ይዘናል። አብራችሁን አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ የባህር ኃይል የጦር መርከብ በደቡብ ቻይና ባህር በቻይና ቁጥጥር ስር ወዳለ አካባቢ አጠገብ አምርታለች። ይህም በግዛት ይገባኛልነት በሚያጨቃጭቀው የባህር አካባቢ የቻይናን የግዛት ይገባኛል የመገዳደር ተልዕኮ ተደርጎ ታይቷል። የዩናይትድ ስቴትስ ወታደራዊ ባለስልጣኖች ዩኤስኤስ ዴዊ የተባለችው የጦር መርከብ ስፕራትሊ በተባሉት ደሴቶች በ22 ኪሎ ሜትር ውስጥ ተንቀሳቅሳለች ብለዋል። የዩናይትድ ስቴትስ ወታደራዊ ቃል አቀባይ ሜጀር ጄምስ ዴቪስ አሜሪካ በአካባቢው መንቀሳቀሱን የቀጠለችው በዓለም አቀፍ ባህሮች ላይ ባለው የመንቀሳቀስ ነጻነት መሰረት ነው የሚል መግለጫ አውጥተዋል።
የቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ዛሬ ጀርመን ሆነው ባደረጉት ንግግር በአንዳንድ የዓለም ክፍሎች የውጭ ሀገራት ሰዎችን የመጥላትና የብሔርተኝነት ስሜት እየጨመረ መሄዱን በመግለጽ አስጠንቅቀዋል። በምንኖርበት ዓለም ውስጥ ራሳችንን ማግለል አንችልም፣ በግንብ ጀርባ መደበቅ አንችልም ሲሉ ኦባማ አስገንዝበዋል። የፕሮቴስታንት ሃይማኖት ተሐድሶ 500ኛ ዓመትን ለማክበር በውቁ የበርሊን ብራንድበርግ በር ላይ በተደረገው ስነ ስርዓት ከጀርመኗ ቻንስለር አንጌላ መርከል ጎን ሆኖ ነው ኦባማ ይህንን ያሉት። ኦባማ በብዙ ሺዎች የሚቆጠሩ ሰዎች ፊት ሆነው ባደረጉት ንግግር የግልጽነትና የግሎባላይዜሽን ጸጋን በመጥቀስ ሰብአዊ መብትን የመርገጥ፣ ዲሞክራሲን የማፈንና የግለሰብ ነጻነትን የመገደብ ዝንባሌዎችን መታገል አለብን ብለዋል። አንዳንድ የጀርመን ተቃዋሚዎች ፖለቲከኞች ኦባማ በበዓሉ እንዲገኙ የተደረገው በመጪው መስከረም ወር በሚደረገው ጠቅላላ ምርጫ መርከል ለአራተኛ ጊዜ በስልጣን መቆየት በሚያደርገው ጥረት የህዝቡ ድጋፍን ለማግኘት የተደረገ ብልጥነት ነው በማለት አውግዘዋል።
በማንቸስተር ብሪታንያ ባለፈው ሰኞ የሙዚቃ ትርኢት ላይ ከተከሰተው የቦምብ ጥቃት ጋር በተያያዘ የታሰሩት ሰዎች ቁጥር 8 ደርሷል። አንዲት ሴት ትናንት ከታሰረች በኋላ ያለ ክስ ተለቃለች። የማንቸስተር ፖሊስ ኃላፊ ኢየን ሆፕኪንስ ባለፉት ጥቂት ቀናት የፖሊስ ኃይሉና ለሰራተኞቹ ፈታኝ ነበሩ፣ ይሁንና በምርመራው መሻሻል መታየቱ ቀጥሏል ብለዋል። የተያዙት ሰዎች ከጥቃቱ ጋር ስለሚያያይዛቸው ነገር ፖሊሶች የሰጡት ዝርዝር መረጃ የለም። የምሽቱ ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የቀድሞ የሰማያዊ ፓርቲ ቃል አቀባይ አቶ ዮናታን ተስፋዬ የ6 አመት ከ6 ወር የእስራት ቅጣት በዛሬው ዕለት ተላልፎበታል። ልደታ የሚገኘው የፌደራሉ ከፍተኛ ፍርድ ቤት በተቃዋሚ ፓርቲ መሪው ላይ ውሳኔውን ያሳለፈው በተከሰሰበት የሽብር ወንጀል የጥፋተኝነት ብይን ከሰጠ በኋላ ነው። የዮናታን የእስር ዘመን በቁጥጥር ስር ከዋለበት አንስቶ የሚሰላ ይሆናል። የፍርዱን ሂደት የተከታተለው አመለስካቸው አማሃ ስርስሩን ከአዲስ አበባ አድርሶናል።
የፌዴራል አቃቤ ሕግ ሽብርተኝነትን በማበረታታት ክስ የመሰረተበት ቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ባለፈው ሳምንት ጥፋተኛ ከተባለ በኋላ ዛሬ የ6 ዓመት ከ6 ወር እስራት ቅጣት ተጣለበት። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት የቅጣት ውሳኔውን ባሰማበት ወቅት እንዳተተው ሁለቱም ወገኖች ማለትም አቃቢ ሕግና የተከሳሽ ጠበቃ የቅጣት ሐሳባቸውን ቀደም ብለው በጽሑፍ አስገብተዋል ብለዋል። የተመሰረተበት ክስ በጸረ ሽብር አዋጁ በአንቀጽ 6 ድንጋጌ ስር በመሆኑም ቅጣቱ ከ10 እስከ 20 ዓመት እንደሚደርስ አስታውሰዋል። ወንጀሉ ታስቦ የተፈጸመ ነው ያለው ይህ ፍርድ ቤት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ ግን የአቃቢ ሕግ ክስ አያስረዳም ብለዋል። ስለሆነም መነሻ ቅጣቱ 10 ዓመት ሆኖ እንዲወሰን በሙሉ ድምፅ የፍርድ ቤቱ ዳኞች መስማማታቸው ተናግረዋል። ሁለቱ ወገኖች ባቀረቡት የቅጣት ውሳኔ ሐሳብ አቃቢ ሕግ የቅጣት ማክበጃ እንዳላቀረበ ተመልክቷል። በተከሳሽ ጠበቃ በኩል ደግሞ ተከሳሽ ከዚህ ቀደም ምንም አይነት የወንጀል ሬከርድ የሌለበት መሆኑን ለቤተሰቡ ረዳት መሆኑንና የህብረተሰብ አገልግሎት ይሰጥ እንደነበረ በማስረዳታቸው ቅጣቱ ቀሎ እንዲጣልበት ተደርጓል ተብሏል። በመሆኑም ፍርድ ቤቱ ዮናታን ተስፋዬ በቁጥጥር ስር ከዋለበት ጊዜ ጀምሮ በሚታሰብ በ6 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል። ጠበቃው አቶ ሽብሩ በለጠ በውሳኔው ቅር መሰኘታቸውንና ይግባኝ እንደሚሉም ለቪኦኤ መግለጻቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዮናታን ተስፋዬን የእስራት ውሳኔ አስመልክቶ ከሰማይ ፓርቲና ከዓለም አቀፍ የመብት ድርጅቶች የተሰጡ ምላሾችን አከታትለን እናቀርባለን። የሰማይ ፓርቲ ሊቀመንበር አቶ የሸዋስ አሰፋን ጽዮን ግርማ ማምሻውን አነጋግራለች።
ነበርኩ እዛው በችሎቱ ላይ ፈረደበትን ሰምቻለሁ። የተጠቀሱትን ወንጀል ተብሎ የተጠቀሱትንም በሰንት ሲደረገ ሲፈረድ ሰምቻለሁ እና በአጠቃላይ በጣም የሚያሳዝን እና የሚያሳፍር ነው። ዮናታን በፌስቡክ ላይ በጻፋቸው ጽሁፎች ብቻ ነው ይህ ሁሉ 6 ዓመት ከ6 ወር የተፈረደበት እንደ ወንጀልም ተቆጥሮ የሽብርተኝነትን ማበረታታት ተብሎ በፌስቡክ ላይ በጻፋቸው እሱም ሀሳብን በነጻነት የመግለጽ መብት ነው ብሎ በገለጻቸው በተለያዩ ሰዎችን ባስመሰከረበት ወንጀል ነው እንግዲህ 6 ዓመት ከ6 ወር የተፈረደበት። በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በፍትህ ወይም በዳኝነት ስም ሰላማዊ ትግሉን ማቀጨጭ ነው የተያዘው። ይሄ እንግዲህ በሀገራችን የምንፈራው የህዝብ አመፅ የሚያመጣ ነው ማለት ነው። እዚህ ሰላማዊ ታጋዮችን በህግ ስም እንደዚህ በማድረግ ትግሉን ማቆም አይቻልም። የህዝብን ጥያቄ ማቆም አይቻልም። የህዝብ ጥያቄ ይቀጥላል፣ ትግሉ ይቀጥላል። ዮናታን ላይ የደረሰው ነገር ግን በጣም የሚያሳዝንና የሚያሳፍር በፍጥራቱ ላይ ፍጹም ተስፋ እንድንቆርጥ የሚያደርግ ነው። እኛ ዛሬ በነጻ ይሰናበታል ብለን ነው ነበር የምንጠብቅ የነበረው።
አሁን ደግሞ ከአምነስቲ ኢንተርናሽናል እንስማ። የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን ደግሞ ጽዮን ማምሻውን አነጋግራለች።
ቅጣቱ ምንም የታወቀ ነው። ከሳምንት በፊት ጥፋተኛ ሲባል አንድ ሰው ጥፋተኛ ከተባለ እንግዲህ ወደ ቅጣት እንደሚሄድ የታወቀ ነው። ጥፋተኛ የተባለበት አንቀጽ ከ10 ዓመት እስከ 20 ዓመት የሚያስቀጣ ቢሆንም ያው ፍርድ ቤቱ ያለውን ዲስክሬሽን ወስዶ ከታችኛ የቅጣት መጠን በታች ቀጥቶታል። መጀመሪያ ራሱ የቅጣቱ መጠን ምንም ይሆንልን ሰው በተለይ በዚህ በሶሻል ሚዲያ ላይ ኒውትራል በሆነ በዚህ ደረጃ መድረስ የለበት መጀመሪያውንም ጥፋተኛ መባል ባልነበረበት እንደ ወንጀለኛ መቆጠር ባልነበረበት ጉዳይ ላይ በአጠቃላይ መቀጣቱም ተገቢ አልነበረም ነው። ስለዚህ የቅጣቱ መጠን መጨመሩ መቀነሱ ሳይሆን በዋነኝነት የነገር የሰራው ነገር ወንጀል ነው ወይ ስለስለው በሌሎች ሀገሮች ልምድም ቢሆን ወይም በዓለም አቀፍ የሰብአዊ መብት ህጎች ህግጋትና ስታንዳርዶች መሰረት ስናየው አንድ ሰው ለዚህ አይነት ፖስት ተመለከቱ ብቻ እንደለኛ ነው መባሉ አሳሪ ለሳነቱን እዚህ ያፋለው ነው ማለት ነው። ምንድን ነው ከዚህ ጋር በተያያዘ ላነሳውን ፈልገው በ2017 ከጃንዋሪ ጀምሮ ራሱ እዚሁ ሀሳብን ከመግለጽ ጋር በተገናኘ የታሰሩ ሰዎች ቁጥር ዳርተማ አሉ ዩሱፍ አሉ እና እነሱን ስንጀምር እንግዲህ ወደ 3 ሰዎች ፊታቸውን ስንጀምር 3 ሰዎች ታስረዋል። እንግዲህ ሀሳባቸውን ለመግለጻቸው እና ትሬንዱን ነው ማየት ያለብን እና አቅጣጫውን ነው ማየት ያለብን እና በአጠቃላይ ኢትዮጵያ ውስጥ ያለው የሀሳብ ልዕልና በነፃነት የመግለጽ መብት አደጋ ላይ እንዳለ የሚያሳየው
ራረን ጋቢና ቪኦኤ
ሽረን ጋቢና ብላሻንጉል ዘጋቢና ብላሻንጉል
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጣሊያን በሚካሄደው የቡድን G7 ሀገራት ስብሰባ በአንድነት መጋበዛቸው የኢትዮጵያ ቦታና ሚዛን ከፍተኛ ቦታ እያገኘ መሄዱን እንደሚያሳይ ልዩ መልእክተኛቸው አስታወቁ። በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳስረዱት ግብዣው ሀገሪቱ እየተለወጠች መሆኗን ከሚያሳዩ መገለጫዎች አንዱ ነው ብለዋል። እስክንድር ፍሬው አጥር ያለ ዘገባ ልኳል።
ኢትዮጵያዊው ዶክተር ቴዎድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት መመረጣቸውን አስመልክተው የተናገሩት በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ አገሪቱ እየተለወጠች መምጣቷን አብራርተዋል። ይህንን ያረጋግጣሉ ያሏቸውን ማሳያዎችም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ አብራርተዋል። እርሳቸው እንዳሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ነገ በሚጀመረው የ7ቱ በኢንዱስትሪ የበለጸጉ ሀገራት የመሪዎች ስብሰባ ላይ በእንግድነት ከተጋበዙ ጥቂት አፍሪካውያን መሪዎች አንዱ መሆናቸው ከማሳያዎቹ መካከል ይጠቀሳል።
ከአራት ሌሎች አፍሪካ መሪዎች ጋር በመሆን በዚሁ ላይ ይሳተፋሉ። ይህም ያሳየው የኢትዮጵያ ቦታና ሚዛን ዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው። ለዚህ ማጠቃለያው ምንድን ነው? ወሳኙ ነገር የውስጣችን ሁኔታ ስለሆነ ሰላማችንን፣ ልማታችንን፣ እድገታችንን በአንድነት ተሳስረን አገራችንን አሁን በጀመረችው የእድገት ፍጥነት የተሻለች አገር አድርገን አገራችን ዓለም ውስጥ ተቀባይነቷ በይበልጥ ያደገ እንዲሆን እነዚህ ትልልቅ አገሮች ተብሎ የሚጠሩበት መድረክም በመጠራት ብቻ ሳይሆን ስለደረሰችበት የምትሳተፍ ሀገር ለማድረግ እንደምንችል ነው የሚያሳየን።
ኢትዮጵያ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አባል የሆነችው የሁሉንም ሀገራት ድጋፍ በማግኘት መሆኑንም አስታውሰዋል። ዶክተር ቴዎድሮስ የተመረጡትም በሰፊ የድምጽ ልዩነት መሆኑን ጠቅሰዋል። ነገ በሚጀመረውና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን ጨምሮ የቡድን 7 አባል አገራት መሪዎች በሚሳተፉበት ስብሰባ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተጨማሪ የኬንያ፣ የናይጄሪያና የቱኒዚያ መሪዎች በእንግድነት ተጋብዘዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በዚሁ ስብሰባ ላይ ለመሳተፍ በዛሬው ዕለት ወደ ጣሊያን ማምራታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Matapio Manayati
የጋቢና ዲጄ ዲጄ ፋትሱ ሙዚቃን ስለጋበዘን እናመሰግናለን። እስኪ አስተያየቶቻችሁን ላኩልን። ፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ለምትከታተሉ እናመሰግናለን። ዝግጅታችን ይቀጥላል። ዛሬ ታዲያ የአፍሪካ ቀን ነው። አፍሪካ ቀን ለምን አስፈልጋት የሚለውን አዲሱ አበበ በቀጣዩ ዘገባ ይዳስሳል።
የዛሬው ግንቦት 25 እንደ አውሮፓ አቆጣጠር የአፍሪካ ቀን ተብሎ በመላው ዓለም በተለይም አፍሪካው ሲታሰብ ግማሽ ምዕተ ዓመት ሆኖታል። በዚህ ቀን የአህጉሪቱ ማንነትና አንድነት አብሮ ይታሰባል። እያንዳንዱ ዜጋም ቀኑ ምን ትርጉም እንደሚሰጠው ለማሰብ እድል ያገኛል። ከሃዋርድ ዩኒቨርሲቲ መሐመድ ሳሊዮ ካማራ።
Celebrating Africa Day to me is recognizing not only what Africa
ለኔ የአፍሪካን ቀን ማክበር ማለት አፍሪካ ወደህም ሆነ ሳትወድ በባሪያ ንግድም ሆነ በጦርነት ወይም በቅኝ ተገዥነት ለተቀረው ዓለም ያበረከተችውን አስተዋጽኦ የማስብበት ብቻ ሳይሆን በንግድና በባህል እንዲሁም በስልጣኔ ለውጦች ረገድ የተገኙትን ጭምር ነው።
መሐመድ ሳሊዮ ካማራ በሃዋርድ ዩኒቨርሲቲ የአፍሪካ ጥናቶች ክፍል ሊቀመንበር ናቸው።
You have so many young people, talented young people, educated young people, connected with the rest of the world.
Africa እጅግ ብዙ አዋቂዎችና ተሰጥኦ ያላቸው ወጣት ልጆች አሏት። ስለተቀረው ዓለም ጥሩ ግንዛቤ ያላቸው ምሁራንም አሏት። ብዙዎቹ ግን ስራም ሆነ በቂ የገቢ ምንጭ የላቸውም። በአንድ በኩል ችሎታው አለ፣ በሌላ በኩል ደግሞ ፈተና፣ ድብልቅ ስሜት ማለትም ይሁን ይመስለኛል።
ሬመንድ ማሮ የምስራቅ አፍሪካ ማህበረሰብ የወጣቶች አምባሳደር ነው። ምስራቅ አፍሪካ ውስጥ በሚገኙ የተለያዩ ድርጅቶች ውስጥ ሰርቷል። ከሎንዶን በስካይፕ ይህን ብሏል።
There is a gap between the stakeholders, business stakeholders and
በትምህርቱ ዘርፍና በንግዱ ባለቤቶች መካከል ክፍተት አለ። ወጣት ተመራቂዎች ከስራው ጋር መገናኘታቸውን ወይም ብቁ መሆናቸውን በቅርበት የሚከታተሉበት ሁኔታ የለም።
ማሮ በአሁን ወቅት በአፍሪካ ሰላምና ግጭቶች ጥናት ዙሪያ ለማስተርስ ዲግሪው እየሰራ ነው። የዘንድሮን የአፍሪካ ቀን አላማና የተባበሩት መንግስታት ድርጅትን አፍሪካ አጀንዳ 2063 ይደግፋል።
It's an agenda that talks on reforming the African continent, but how do we reform it? We reform
የአፍሪካን አህጉር ለማሻሻል የተባበሩት መንግስታት ድርጅት ያወጣው አጀንዳ ነው። ፖሊሲዎችን በመለወጥ ነው ለናሻሽላት የምንችለው። የማይጠቅሙን ፖሊሲዎች ጊዜ ያለፈባቸው ከሆኑ እናስወግዳቸዋለን።
ችግሮቻችንን የምናስወግድባቸው ዘዴዎች አህጉራዊ ሆነዋል። ማለትም እንደ ኢኮዋስ አይነት ክልላዊ ውህደት ፈጥረዋል። እንደገና የሃዋርድ ዩኒቨርሲቲው ፕሮፌሰር መሐመድ ከማራ
Why don't we integrate these countries in a way that Senegalese young people can find
ለምንድን ነው የሴኔጋሉ ስራ ፈላጊ ጊኒ ወይም በተቃራኒው የጊኒው ወደ ሴኔጋል ሄዶ የማይቀጠረው? ለምን ያን አይነት ውህደት አይኖርም? ወይም ደግሞ ፓስፖርታችን ህጋዊ ስለሆነ ድረስ ለምንድን ነው በ15ቱም አገሮች መዘዋወር የማንችለው?
ከማራ እንደ ቦትስዋና፣ ታንዛኒያ፣ ሞሪሸስ፣ ሴኔጋል፣ ሳውቶሜና ፕሪንሲፔ እንዲሁም ኬፕ ቨርዴን በምሳሌነት ያነሳሉ።
የጋቢና ጉዟችን ይቀጥላል። አሁን ወደ ፔንሲልቬኒያ ግዛት እናመራለን። ፒትስበርግ ለሚደረገው የቢል ኮዝቢ ታዋቂው አሜሪካዊ ተዋናይ የፍርድ ሰሚ ችሎት ላይ የሚቀመጡ የህዝብ ብይን ወይም ከህዝብ የተውጣጡ ብይን ሰጪዎች ጁሪ ይባላሉ ከሰኞ ጀምሮ በመመረጥ ላይ ናቸው። መስታወት አረጋው ዝርዝር አላት።
How are you doing?
Your father and I want to know you can really come to us.
Yeah. About anything?
የ97 አመቱ ታላቁ ተዋናይና የመድረክ ቀልደኛው የኮሌጅ የቅርጫት ኳስ አሰልጣኝ በመኖሪያ ቤቱ በማደንዘዣ እጽ በመጠቀም ላደረሰው ጾታዊ ጥቃት እንደ አውሮፓውያን አቆጣጠር በ2004 ዓ.ም ምረት ነበር ለመጀመሪያ ጊዜ ለክስ የቀረበው። ኮስቢ ሰኞለት ወደ ፍርድ ሰሚ ችሎቱ በጥቁር መነጽር አይኖቹን ሸፍኖና በመርኩዝ እየታገዘ ነበር የገባው። እድሜውንና ጤናውን በማገናዘብ የኮስቢ ጠበቃዎች አሁን ችሎቱ ከተሰየመበት ቦታ ፒትስበርግ ወደ ፊላደልፊያ ግዛት ሁሉም ክስ በአንድ ቦታ እንዲሆን በማለት ጥያቄ አቅርበው ነበር። ችሎት መረጣው አንድ ሳምንት እንደሚወስድ ተገምቷል። ችሎት መሰማቱም በግንቦት መጨረሻ ይጀምራል። ኮዝቢ ለአንድ ሬዲዮ ጣቢያ ለችሎት ጥያቄ እንዲቀርብ እንዳልተጠየቀና ጥቁር አሜሪካዊ ከመሆኑ ጋር አድሎ ሊደረግብኝ ይችላል በማለት ተናግሯል። ከነዚህ ክሶች ነጻ ሰው መሆኑን ማረጋገጥና ወደ ቀልድ ትወና ሙያው መመለስ ይፈልጋል። እንደ አውሮፓውያን አቆጣጠር በ1960ዎቹ በትወና በቃቱና በቀልድ አዋቂነቱ ዝናው በናኘበት ወቅት ከ50 በላይ የሚሆኑ ሴቶች የአደንዛዥ እጽ ተጠቅሞ የጾታ ጥቃት አድርሶብናል ፍርድ እንሻለን የሚሉ ከሳሾች ጋር ፊት ለፊት ተጋጥሟል። ብዙዎቹ ከሳሾች ጥቃቱ በተፈጸመበት ጊዜ መክሰስ ነበረባቸው።
No, we are not the same age.
The father is 50.
I'm not 50.
Well, okay, so you're 49.
Dear, that is a different decade.
እድገቱ በፊላደልፊያ ግዛት የሆነው ኮስቢ በትወና ብቃቱና በቀልድ አዋቂነቱ ብቻውን አንድ መድረክ ላይ የተመልካችን ቀልብ መሳብ የሚችል ተሰጥኦ ነበረው። በተለይም እንደ አውሮፓውያን አቆጣጠር በ1980ዎቹ በተከታታይ ለተመልካች ይቀርብ የነበረው ዘ ኮስቢ ሾው በተሰኘው የቴሌቪዥን ድራማ ለአመታት በተደጋጋሚ የሚታይና እውቅናውም ከፍተኛ ነበር። በሀገራችን ተመልካቾችም ዘንድ ተወዳጅ የነበረ ተከታታይ የቤተሰብ የቴሌቪዥን ድራማ ነበር። ምናልባትም ቢል ኮዝቢ ጥፋተኛ ሆኖ በፍርድ ቤት ውሳኔ ከተላለፈበት ይህ ተወዳጅ የቴሌቪዥን ድራማ ስርጭት ላይ መዋሉ ያቆማል የሚል ስጋት አለ።
Fantastic.
Now you're cooking.
ወደ ምሽቱ የመጨረሻ ዘገባችን እናልፋለን። የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገር መሪዎች በጥብቅ የጸጥታ ጥበቃ ቤልጅየም ብራሰልስ ላይ ለገብተዋል። የኔቶ መሪዎች ጉባኤው አብላጫ ትኩረት እንግሊዝ ማንቸስተር ከተማ የደረሰው የሽብርተኛ ጥቃት እንደሚሆንም ተጠቁሟል። አብዛኞቹ መሪዎች በመረጡኝ ዘመቻቸው ወቅት ኔቶን ሽብርተኝነትን በስኬት ያልታገለ ጊዜው ያለፈበት ድርጅት ብለው ሲከሱት ከነበሩት ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ሲገናኙ የመጀመሪያ ጊዜያቸው ይሆናል። የቪኦኤ ዘጋቢ ሉዊስ ራሚሬዝ ያጠናቀረው ዘገባ እንዳለው አውሮፓ ውስጥ በቅርብ ጊዜ በደረሱ የሽብርተኛ ጥቃቶች ምክንያት የዩናይትድ ስቴትሱ ፕሬዚዳንት የህብረቱን ጸረ ሽብርተኛ ጥረቶች ለማጠናከር የሚያስፈልጋቸውን ድጋፍ እንዲያገኙ ሊረዳቸው ይችላል ብሏል።
ብረሰልስ ውስጥ በሺዎች የተቆጠሩ ግራ ክንፍ አቋም አቀንቃኞች ኔቶንም የዩናይትድ ስቴትስን ፕሬዝደንትን በመቃወም ሰልፍ አካሂደዋል። ከተቃዋሚ ሰልፈኞች እንዲያውም ሚስተር ትራምፕ በመረጡኝ ዘመቻቸው ወቅት በኔቶ ላይ ያሰሙት የነበረው ነቀፋ ደስ ብሏቸው እንደነበረ የሚናገሩ አሉ። አሁን ከህብረቱ በመተባበራቸው እንደተከፉ የኔቶ ተቃዋሚ ሰልፈኛ ፍራንስ ደመጌድ አንዱ ናቸው።
Trump a dit des bonnes choses au début, pendant la campagne électorale. Il a dit, nous les Américains n'allons pas intervenir dans l'environnement.
Trump, በዘመቻቸው ጊዜ የሚናገሩት ጥሩ ነበር። አሜሪካ በዓለም ጉዳይ ሁሉ ልትገባ አትችልም ሲሉ ነበር። ግሩም ሐሳብ ነበር። አሁን ግን ነባሮቹ ዲሞክራቶችና ሪፐብሊካኑ አስተዳደራቸው ላይ ጫና በመፍጠር አንገታቸውን ይዘው ሐሳባቸውን አስለውጣቸው ይኸው አሁን እንደ ኦባማ አይነት ጫን ያለ ፖሊሲ ይዘዋል።
ፕሬዝዳንት ትራምፕ ብራሰልስ የገቡት በዚህ ሳምንት ኢንግላንድ ማንቸስተር ከተማ በደረሰው የሽብርተኛ ጥቃት ምክንያት አውሮፓ ውስጥ ከባድ ውጥረት ነግሶ ባለበት በአሁኑ ወቅት ነው። በመሆኑም ለኔቶ መሪዎች በሽብርተኝነት ላይ ወሳኝ እርምጃ እንዲወስዱ የተመቻቸ ሁኔታ የተፈጠረ ይመስላል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ
The attacks we saw in Manchester will be something which will be addressed I think actually by
Manchester በደረሰው የሽብር ጥቃት ላይ እንነጋገራለን እንደሚመስለኝ ሁሉም መሪዎች ያነሱታል ምክንያቱም ልጆችን ወጣቶችንና ቤተሰቦችን ኢላማ ያደረገ ጭካኔ የተመላበት ጥቃት ስለሆነ
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለኔቶ አባል ሀገሮች መሪዎች የሚያስተላልፉት ዋና መልእክታቸው ተገቢውን ክፍያ እንዲሰጡ ከሀገሮቻቸው አጠቃላይ ብሔራዊ ገቢ 2% ለመከላከያ መዋል እንዳለባቸው ነው። እንደገና የኔቶ ዋና ጸሐፊ
We are making progress. After many years of decline, total defense spending
መሻሻል እያሳየን መጥተናል። ለብዙ አመታት በማሽቆልቆል ላይ የነበረው የአውሮፓ የህብረቱ ሀገሮችና የካናዳ አጠቃላይ የመከላከያ ወጪ ባለፈው አመት በብዙ ቢሊዮን ዶላር አድጓል።
ይሁን እንጂ ግዙፍ የሆኑ የማህበራዊ ዋስትና መርሃ ግብሮች ባሏቸው በምዕራብ አውሮፓ ሀገሮች የመከላከያ በጀት ለማሳደግ የፖለቲካ ድጋፍ ማግኘቱ ቀላል አይሆንም። ብራሰልስ ውስጥ ኔቶን ለመቃወም የተደራጁ ሰልፎች አስተባባሪዎችም ስጋታቸውን ይገልጻሉ። ስቴፈኒ ደምሎን አንዷ ናቸው።
énormément d'argent consacré à la guerre
ማለቴ ብዛት ያለው ገንዘብ ለመከላከያ ሲመደብ ብዙ ገንዘብ ትምርትና ጤና ለመሳሰሉ ጉዳዮች ላይውል ነው ማለት ነው።
የኔቶ አባል ሀገሮች መሪዎች ጉባኤ የሚካሄደው አዲሱ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በሀገራቸው የተደነገገው አስቸኳይ ጊዜ አዋጅ እንዲቀጥል ለማድረግ እየሞከሩ ባሉበት በዚህ ወቅት መሆኑ ነው። በቅርብ ጊዜያት ፈረንሳይና ብሪታንያ ውስጥ በደረሱት የሽብርተኛ ጥቃቶች ምክንያት የዘንድሮ የኔቶ የመሪዎች ጉባኤተኞች ይበልጡን የሚነጋገሩት ስለ ሰላም ሳይሆን ስለ ጦርነት ሊሆን ነው። ብራሰልስ ላይ የሰፈረው ተቃዋሚ አልቀናውም ማለት
እንግዲህ የዛሬው የጋቢና ጉዟችን በዚሁ ሊጠናቀቅ ነው።
አዎ፣ በፌስቡክ ላይ አስተያየቶቻችሁን አድርሱን። ፌስቡክ @ቪኦኤአማሪክ ላይ፣ በትዊተርም እንደዚሁ #ጋቢናቪኦኤ በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘር ነን። ነገ በጋቢና ሙዚቃ ዝግጅታችን የጋቢና ዲጄ ዲጄ ፋሶ አፍሪካን ኢትዮጵያን በፍቅሩ ብድግነፍ ያደረገው ምርጥ ምርጥ የሆኑ ኢትዮጵያውያን ሙዚቀኞች ወንድና ሴት ሆነው ያዜሟቸውን ዜማዎች ይዞ ይጠብቋቸዋል። የቆዩ ናቸው እንግዲህ።
አዎ፣ ተከታተላችሁ። እንግዲህ ለዛሬ እንሰናበታቸው። ታክሲያችንን እናቁም። ጉዟችን የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
እናመሰግናለን ሞክቢል ያበሩ። ዝግጅታችንን መርቷል ኢንጂነራችን ደግሞ
ዳን ክራፍት። እናመሰግናለን።
በጣም እናመሰግናለን። መልካም ምሽት።